የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ ጥቅምት 27/2012 ዓ.ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ሁለት ትውልደ ሶማሌ አሜሪካውያን ሴት የምርጫ ተወዳዳሪዎች በሚኒሶታና በሴንት ሉዊስ በአብላጫ ቁጥር አሸንፈው የምክር ቤት መቀመጫዎችን አግኝተዋል።
I think we all have a place in America.
ከስራ በኋላ የሰዎችን በር አንኳኳ ነበር። በምርጫ ቀስቀሳ የተለያየ ጀርባ ላላቸው ለምሳሌ ለካውኬዥያን፣ ለእስያውያን በአጠቃላይ ከተለያየ ሃይማኖት ከመጡ ከ2000 በላይ ሰዎች በር አንኳኩቻለሁ።
ለሜን ግዛት ሊውስተን ከተማ ከተመረጡት ሶፊያ ሐሊት ናቸው ለምሽቱ ይዘናቸዋል።
በታላቁ የኢትዮጵያ ህዳሴ ግድብ ላይ ለመወያየት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የጠሩት ስብሰባ ትላንት ዋሽንግተን ዲሲ ላይ ተካሂዷል። ዝርዝሩን እናስደምጣችኋለን።
በኢትዮጵያ ሰሞኑን በተፈጠረው ጥቃትና ግጭት የተጎዱት ቤተሰቦች ምንም አይነት የፖለቲካ ዕውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ተናግረዋል።
አባታችን ተገሎብናል፣ ንብረታችን ተዘርፈዋል። እኛ ከአንድ ሁለት ንብረት ይዘው ሱቃችን ተዘርፈዋል፣ መጋዘናችን ተዘርፈዋል፣ መኖሪያ ቤታችን እንዳለ ተዘርፈዋል፣ ከብቶቻችን ተወስደውብናል።
ሲሰፋናፉር ዱበራዳሽ መታንገፋ ዱበሮታን ቀበከናር
የመጀመሪያው እንደ ልጄ ነበር። የሞተበት ምክንያት አላወቅኩም፣ ግን ፖሊስ ነው በጥይት የመታውልኝ። ሁሉም ነገር አልፎ በተረጋጋበት ነው ከምሽን ዝቅ ብሎ ባለው ስፍራ ላይ ይገደሉ።
እስከ ዝግጅቶቻችን ማብቂያ አብራችሁን ቆዩ። ይሁንና ሌሎች ለምሽቱ ያዘጋጀናቸው ዘገቦች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
አይተን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎችን እናሰማችሁ። ከዜናዎቹ ጋር ተመልሰን መጥተናል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ የውጭ ጉዳይ አማካሪ ዛሬ ፕሬዚዳንት ትራምፕን ለመክሰስ በሚካሄደው ምርመራ ላይ ቃላቸውን ይሰጣሉ። ዶናልድ ትራምፕ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በፖለቲካ ረገድ እንዲረዷቸው ሲሉ ምርመራ እንዲጀምሩ በስልክ ሲጠይቋቸው ሰምተዋል ተብሏል። ጄኒፈር ዊሊያምስ ከክሱ መርማሪዎች ጋር በዚህ ስብሰባ ቃላቸውን ለመስጠት በቦታው መድረሳቸው ታውቋል። ፕሬዚዳንት ትራምፕ የዩክሬኑ ፕሬዝዳንት በፖለቲካ ተቀናቃኛቸው ባይደንና ልጃቸው ላይ ምርመራ እንዲያካሂዱ ስለደረጉት ጫና ምክትል ፕሬዝዳንት ፔንስ ምን ያክል እንደሚያውቁ ለማስረዳት ነው ምርመራዎቹ የሚፈልጉት። ትራምፕ በቀድሞ ምክትል ፕሬዝዳንት ጆ ባይደን ላይ ምርመራ እንዲያካሂዱ የዩክሬኑን ፕሬዝዳንት ይወተውቱ በነበረበት ወቅት አሜሪካ ለዩክሬን የመደበችውን የ391 ሚሊዮን ዶላር እርዳታ እንዲዘገይ አድርገዋል የሚል ክስ ነው የተያዘባቸው።
የኢራን የኒውክሌር አገልግሎት ከምድር በታች ባለው ፎርዶ የኒውክሌር ተቋማት ውስጥ ዩራኒየምን የማዳበር ስራ መቀጠሉን ዛሬ አስታውቋል። ዩራኒየም ኒውክሌርን ለማንቀሳቀስ እንደ ነዳጅ ሆኖ የሚያገለግል ንጥረ ነገር ነው። ኢራን ከአራት አመታት በፊት ከሃያላን ሀገሮች ጋር ባደረገችው ስምምነት መሰረት ዩራኒየምን ላለማዳበርና ከማዳበር ጋር የተያያዘ ጥናትና ምርምር ላለማካሄድ ተስማምታ እንደነበር የሚታወስ ነው። ዩራኒየምን የማበልጸጉ ስራ የተጀመረው ትላንት ለሊት መሆኑን አንድ የተባበሩት መንግስታት ድርጅት የኒውክሌር ቁጥጥር አገልግሎት ባለስልጣን እንደተመለከቱት የኢራን የአቶሚክ ኤነርጂ ድርጅት ባወጣው መግለጫ ላይ ጠቁሟል። ዩራኒየም የምታዳብርበት ደረጃ እስከ 4.5% እንዲሆን ማቀዷንም ኢራን ገልጻለች። ከሃያላን አገሮቹ ጋር ባደረገችው ስምምነት መሰረት ከሚፈቀደው መጠን ትንሽ ከፍ ይላል ተብሏል። ኢራን ዩራኒየሙን የማዳበሩ መጠን ከፍ ያደረገችው የኒውክሌሩን ስምምነት የፈረሙት ሀገሮች በዩናይትድ ስቴትስ የተጣለባትን ማዕቀብ በመወጣት በኩል እንዲረዷት ጥረት በምታደርግበት ወቅት ነው። ዩናይትድ ስቴትስ የጣለችባትን ማዕቀብ ነዳጅ ዘይት ወደ ውጭ እንዳትልክ ይገድባታል።
ቻይናና ዩናይትድ ስቴትስ በሚያካሂዱት የንግድ ጠብ አንዷ በሌላዋ አቋሽ ላይ የደነገጉትን ቀረጥ ለመቀነስ ተስማምቷል ሲል የቻይና የንግድ ሚኒስትር ዛሬ ገልጿል። ተደራዳሪዎቹ በሚያካሂዱት የንግድ ንግግር አንደኛ ዙር ስምምነት ላይ ከደረሱ ዩናይትድ ስቴትስና ቻይና ቀረጦቹን በተመሳሳይ መጠንና በአንድ ላይ መቀነስ አለባቸው ሲሉ የቻይና የንግድ ሚኒስትር ቃል አቀባይ ጋኦ ፌንግ ተናግረዋል።
አንድ የቻይና ፍርድ ቤት ፌንታል የተባለ ሱስ የሚያስይዝ መድኃኒት በድብቅ ወደ ዩናይትድ ስቴትስ አስወጥቷል የተባሉ 9 ሰዎች ላይ የዛሬ የእስር ቅጣት በይኗል። የቻይና ፖሊስ ከሁለት አመታት በፊት በዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር በኩል በደረሰው ጥቆማ መሰረት አንድ የሱስ አስያዥ መድኃኒት አዘዋዋሪ ቡድንን መያዙ ታውቋል። የቡድኑ የመሰረት ሽንግታይ የተባለች ከተማ ናት።
አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
አይደን ገረመው ያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለቱን ርዕሳችን እናስደምጣችሁ።
ቀዳሚው ርዕሳችን እዚህ ዩናይትድ ስቴትስ ያቆየናል። ዩናይትድ ስቴትስ ውስጥ ከሰሞኑ ሁለት ተወልደ ሶማሌ አሜሪካውያን ሴት የምርጫ ተወዳዳሪዎች በሚኒሶታና በሴንት ሉዊስ በአብላጫ ቁጥር አሸንፈው የምክር ቤት መቀመጫዎችን አግኝተዋል። የአሜሪካ ድምጽ የሶማሊኛ ክፍል ዘጋቢ መሐመድ ኦላድን ዘገባ ኤደን ገረመው ይዘዋለች።
ማክሰኞ ለት ሜን ውስጥ ባለችው በልዊስተን ከተማ ምክር ቤት ወረዳ አንድ ላይ ሶፊያ ሃሊድ የመጀመሪያዊቷ ሶማሌ አሜሪካዊት በመሆን በምርጫ አሸንፋለች። ከሶማሊያ የእርስ በርስ ጦርነት አምልጣ የመጣችው የ23 ዓመቷ ሶፊያ በ69.6% የድምጽ ምርጫ በምክር ቤቱ የመጀመሪያዋ ወጣት ለመሆን ችላለች። ኬንያ ከሚገኘው ስደተኞች ማቀያ ወደ አሜሪካ ስትመጣ የ7 ዓመት ልጅ ነበረች። ወደ ሜን ከመሄዳቸው በፊትም አሜሪካ የገቡት በኒው ጀርዚ ነበር። ለአሜሪካ ድምጽ ሬዲዮ ሶማሊኛ ክፍል በሰጠችው ቃለ መጠይቅ መሰረት ከምርጫው በፊት ለወራት የከተማዋ ነዋሪዎች ከሶማሊያ የሸሸች ወጣት ስደተኛን እንዲመርጡ በየበሩ ያንኳኳች ትዞር እንደነበረ ትናገራለች።
I think we all have a place in America.
ከስራ በኋላ የሰዎችን በር አንኳኳ ነበር። በመርጫ ቅስቀሳዬ የተለያየ ጀርባ ላላቸው ለምሳሌ ለካውኬዥያን፣ ለእስያውያን በአጠቃላይ ከተለያየ ሃይማኖት ከመጡ ከ2000 በላይ ሰዎች በር አንኳኩቻለሁ።
ወደ ቢሮ የመጣችበት መንገድ ቀላል አይደለም ትላለች። በጊዜያዊነት የፌስቡክ ገጻን እስከማጥፋት ድረስ የድረገጽ ጥቃቶች ደርሰውባታል።
I had tremendous challenge, you know, from internet trolls to local attacks.
ሄጅ እንኳን የማላውቅባቸው እንደ አላባማና ሚሲሲፒ ስቴቶች ውስጥ ያሉ ሰዎች በኔ ላይ ጥቃትን ያነሳሱ ነበር። እኔ ላይ ያላቸው መጥፎ ቃላት ሙስሊም በመሆኔ፣ ጥቁር በመሆኔ አናሳ አድርገው በአሜሪካን ፖለቲካ ውስጥ ምንም ቦታ እንደሌለኝና ወደ መጣውበት እንድመለስ ይነግሩኝ ነበር። አንዳንዶቹ እንደውም እዚህ ከተማ ውስጥ ወዳሉ ሰዎች እየደወሉ እኔ እንደፈራ እንዲያጠቁኝ ይጠይቋቸው ነበር። በምርጫ ቅስቀሳዬ ላይ ለማተኮርና እነሱን ለመርሳት ስል የፌስቡክ ገጽን ራሱ ዘግቼው ነበር።
And that made me delete or temporarily delete my social media app.
ለዚህ ካነሳሳት ነገሮች መካከል አንደኛው ፕሬዝዳንት ትራምፕ ወደ ቢሮ ከመጡ በኋላ የተፈጠረው የእስልምና ፍራቻ መሆኑንም ተናገራለች።
You know, I believed in Lewis and I continue to believe in Lewis and that they want change and
ይሄ ከተማና ህብረተሰቡ እንዲሁም የምረጡኝ ቅስቀሳ አዘጋጅቼ በህብረት የበይነ መረብ ፖሎችን አሸንፈናል። ለውጥ ፈልገው ነበር። እኔ ለውጥ ነኝ። እኔ ዛሬ ምንም አይነት ስም ቢሰጥህም አሜሪካዊ ከሆንክ ተወዳድረህ ለከተማህና ለህብረተሰቡ መልካም ነገር ለማድረግ ወደ ቢሮ ለመምጣት እንደምትችል አስመስክሬያለሁ
ስትል ለአሜሪካ ድምጽ ተናግራለች። እጅግ በርካታ ሶማሌ አሜሪካውያን በሚገኙበት ሚኒሶታ ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2016 ከተመረጡ በኋላ ብዙ ጊዜ በሶማሌ ማህበረሰብ ላይ በትችት ተናግረዋል። መጥዋ ናዲያ መሐመድ ታዲያ ቀድሞ በቶም ሚለር ተይዞ የነበረውን የሴንት ሉዊስ ፓርክ የከተማ ምክር ቤት መቀመጫ እሳቸው በድጋሚ ባለመወዳደራቸው ምክንያት አሸንፈዋለች። ናዲያ በ63% አጠቃላይ የመራጮች ድምጽ ካሸነፈች በኋላ የከተማዋ አጠቃላይ መቀመጫ የምክር ቤት ቢን ወንበርንም አሸንፋለች። ናዲያም 23 ዓመቷ ሲሆን በልጅነቷ በሶማሊያ ያለውን የእርስ በርስ ጦርነት ሸሽታ የመጣችው ወጣት ሙስሊምና የመጀመሪያዋ ሶማሌ የከተማዋ ምክር ቤት አሸናፊ ሆናለች። ናዲያ ላለፉት 3 ዓመታት በሴንት ሉዊስ ፓርኮች የፖሊስ ክፍል ውስጥም የህብረ ባህላዊ አማካሪ ኮሚቴ ውስጥ ህብረተሰቡን በባህል ለማስተሳሰር ተሳራ እንደነበር ተናግራለች። ለአሜሪካ ድምጽ ሬዲዮ አይደን ገረመው ዋሽንግተን ዲሲ።
በተመሳሳይም እንዲሁ ግርማይ ዘ ሃይላይ የተባለ በቤተሰቦቹ ከኢትዮጵያ ወደ ሱዳን በ1980ዎቹ ሄደው እዛ ከተወለደ በኋላ በ4 አመቱ ሲያትል መጥቶ የሲያትል ያደገ የኢትዮጵያዊ የዘር ግንድ ያለው አሜሪካዊ በኪንግ ካውንቲ ውስጥ አሸንፎ መቀመጫ አግኝቷል። ለናገኘው ከፍተኛ ጥረት ያደረግነው እስካሁን ለናገኘው ስላልቻልን አላመጣነውም። ነገር ግን በተቻለን አቅም ነገ ይዘነው እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በታላቁ የህዳሴ ግድብ ላይ ለመወያየት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የጠሩት ስብሰባ ትላንት ዋሽንግተን ዲሲ ላይ ተካሂዷል።
በኢትዮጵያ፣ በግብጽና በሱዳን የውጭ ጉዳይ ሚኒስትሮች የተመረጡት የልዑካን ቡድኖች የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዝዳንት በተገኙበት ፕሬዝዳንቱ ዋይት ሃውስ ቤተ መንግስት ተቀብለው አነጋግሯል። ልዑካኑ ከፕሬዝዳንት ትራምፕ ጋር ካደረጉት ቆይታ በኋላ ውይይታቸውን ቀጥለው የጋራ መግለጫ አውጥተዋል። ሰለሞን አባተ ዝርዝሩን እንዲይዞታል።
በኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ በሱዳን የውጭ ጉዳይ ሚኒስትር አስማ መሐመድ አብደላ፣ በግብጽ የውጭ ጉዳይ ሚኒስትር ሳሜህ ሐሰን ሹክሪ የተመሩ የሦስቱ ሀገሮች ልዑካን፣ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ኑቺን እና የዓለም ባንክ ፕሬዚደንት ዴቪድ ማልፓስ የተሳተፉበት ስብሰባ ነው ትናንት ዋሽንግተን ዲሲ ላይ የተካሄደው። ከኢትዮጵያ በኩል የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ዶክተር ስለሺ በቀለም ተገኝተዋል። ፕሬዚደንት ዶናልድ ትራምፕ የጠሩት ይህ የዋሽንግተን ዲሲ ስብሰባ በተለይ በካይሮና በአዲስ አበባ መካከል ያለውን አገም ጠቀም የሆነ የትብብርና የስምምነት መንፈስ ለማጠናከር ውጥረቱንም ለማርገብ የታሰበ እንደሆነ ተገልጿል። ቀደም ሲል የወጡ ዘገባዎች ይህንን ስብሰባ ፕሬዚደንት ዶናልድ ትራምፕ የጠሩት በግብፁ ፕሬዚደንት አብደልፈታህ ኤልሲሲ አሳሳቢነት እንደነበረ ተናግረዋል። ልዑካኑ በትናንት ስብሰባቸው ማብቂያ የአቋም መግለጫ አውጥተው ነው የተለያዩት። የመግለጫው ሙሉ ቃል እንደሚከተለው ይነበባል። የጥቅስ መጀመሪያ፣ የግብፅ፣ የኢትዮጵያ፣ የሱዳን፣ የዩናይትድ ስቴትስና የዓለም ባንክ የጋራ መግለጫ። የግብፅ፣ የኢትዮጵያና የሱዳን የውጭ ጉዳይ ሚኒስትሮች እንዲሁም ልዑኮቻቸው ከዩናይትድ ስቴትስ የገንዘብ ሚኒስትርና ከዓለም ባንክ ፕሬዚደንት ጋር ዋሽንግተን ዲሲ ውስጥ ጥቅምት 26 2012 ዓመተ ምህረት ተገናኝተዋል። በታላቁ የኢትዮጵያ ህዳሴ ግድብ አሞላልና ማንቀሳቀስ ኦፕሬሽን ላይ አጠቃላይ የትብብር የተቀናጀ ዘላቂና ሁሉም ተጠቃሚ ለሚሆኑበት ስምምነት እንዲሁም ይህንን ጽኑ አቋማቸውን በ2008 ዓመተ ምህረት የመርሆች መግለጫ መሰረት ተግባራዊ የሚያደርጉበትን ግልጽ ሂደት ለመፍጠር ቁርጠኛነታቸውን ሚኒስትሮቹ በድጋሚ አረጋግጠዋል። የውጭ ጉዳይ ሚኒስትሮቹ በውሃ ሚኒስትሮቻቸው ደረጃ የሚካሄዱ 4 መንግስታዊ የቴክኒክ ስብሰባዎችን ለማድረግ የደረሱበትን ስምምነት አስታውሰዋል። የዓለም ባንክና ዩናይትድ ስቴትስ ድጋፍ እንዲሰጡና በየስብሰባዎቹ ላይም በታዛቢነት እንዲገኙ ሚኒስትሮቹ ተስማምተዋል። ሚኒስትሮቹ በተጨማሪም ስምምነቱን እስከ ጥር 6 2012 ዓመተ ምህረት ለማጠናቀቅ ለመስራት እንዲሁም ህዳር 28 2012 ዓመተ ምህረት እና ጥር 4 2012 ዓመተ ምህረት ሂደቱን ለመገምገምና ለመደገፍ ዋሽንግተን ዲሲ ላይ በሚደረጉ 2 ስብሰባዎች ላይ ለመገኘት ተስማምተዋል። እስከ ጥር 6 2012 ዓመተ ምህረት ስምምነት ላይ የማይደረስ ከሆነ የ2008 ዓመተ ምህረቱ የመርሆች መግለጫ አንቀጽ 10 ተግባራዊ እንዲሆን ሚኒስትሮቹ ተስማምተዋል። የውጭ ጉዳይ ሚኒስትሮቹ ስምምነታቸውን ሲያጠናቅቁ ለግብጽ፣ ለኢትዮጵያና ለሱዳን ህዝቦች የአባይን የጎላ የልማት ትርጉም፣ የወሰን ተሻጋሪ ትብብርን አስፈላጊነትና ስምምነት ላይ ለመድረስ ያላቸውን የጋራ ፍላጎት በድጋሚ አረጋግጠዋል። የጥቅስ መጨረሻ። ማስታወሻ፣ በዚህ ትርጉም ውስጥ ቀኖች ወይም ዓመቶች የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። ሁለተኛ፣ የ2008 ዓመተ ምህረቱ የመርሆች መግለጫ አንቀጽ 10 ትርጉም እንደሚከተለው ይነበባል። የአንቀጽ ርዕስ፣ የጥቅስ መጀመሪያ 10 አለመግባባቶችን በሰላማዊ መንገድ የመፍታት መርህ። ሦስቱም ሀገሮች በመርሆች መግለጫው አተረጓጎም ወይም አተገባበር ወቅት የሚፈጠሩ አለመግባባቶችን በመልካም መንፈስ መርህ ላይ ተመስርተው በውይይቶች ወይም በድርድሮች ለመፍታት ቁርጠኛ ናቸው። ወገኖቹ አለመግባባቶቹን በውይይት ወይም በድርድር ለመፍታት ሳይቻላቸው ቢቀር ግልግል ወይም አሸማጋይ ሊጠይቁ ወይም ለርዕሳነ ብሔሮቻቸው ወይም ለጠቅላይ ሚኒስትሮቻቸው ሊያሳውቁ ይችላሉ። የጥክስ መጨረሻ ይበንዲህ እንዳለ ቀደም ሲልም ከኢትዮጵያ ከግብጽና ከሱዳን ከፍተኛ ተጠሪዎች ጋር መገናኘታቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ከሶስቱ ሀገሮች ከፍተኛ ልዑካን ጋር ተነጋግረው እንደጨረሱ በትዊተር ባሰራጩት መልእክት እንዲህ ብለዋል። አሁን እየተገነባ ባለው ከዓለም እጅግ ግዙፍ ከሆኑት አንዱ በሆነው ታላቁ የኢትዮጵያ ህዳሴ ግድብ ላይ ለረጅም ጊዜ ለቆየ ውዝግባቸው መፍትሄ እንዲገኝ ለማገዝ ከግብጽ ከኢትዮጵያና ከሱዳን ከፍተኛ ተጠሪዎች ጋር ያደረግነውን ስብሰባ አሁን ጨረስን። ስብሰባው የተካሄደው በመልካም ሁኔታ ነበር። ውይይቱ ቀኑንም ቀጥሎ ይውላል ብለው ነበር ፕሬዚደንቱ። የሶስቱ ሀገሮች ከፍተኛ ልዑካን የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዚደንት ስብሰባውን ቀጥለው ከተወያዩ በኋላ ነው ከላይ የተጠቀሰውን የጋራ መግለጫ ያወጡት።
ሰለሞንን እናመሰግናለን። ሰለሞን እንግዲህ ከዚህ በተጨማሪ ለዚህ ስብሰባ እዚህ መጡትን ሚኒስትሮች ለማግኘትና ለማነጋገር ከፍተኛ ጥረት ያደረገ ነው። በአሁኑ ሰዓትም በኤምባሲ በኢትዮጵያ ኤምባሲ ይገኛል። በቀጥታ የፌስቡክ ስርጭትም የማቅረብ ሐሳብ አለው። እንግዲህ አድማጮች ተከታተሉት። እኛም ሁኔታውን እየተከታተልን ይዘንላችሁ እንመለሳለን። ተከታዩ ዘገባችን ከሰሞኑ ግጭትና ጥቃት ጋር የተያያዘ ነው።
በኢትዮጵያ ሰሞኑን በተፈጠረው ጥቃትና ግጭት የተጎዱት ቤተሰቦች ምንም አይነት የፖለቲካ ውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ እንዳልተከታተሉ ገልጸው በእነሱ ላይ የደረሰው በሌሎች ላይ እንዳይደገም የሕግ የበላይነት እንዲረጋገጥም ጠይቀዋል። ጽዮን ግርማ ዝርዝር አላት።
ፋንታሁን ኃይሉ ከ14 ቀናት በፊት በኢትዮጵያ የተለያዩ ቦታዎች በተከሰከሰ ግጭትና ጥቃት ምክንያት ዶዶላ ከተማ ውስጥ ወላጅ አባቱን አቶ ኃይሉ አስማረን አጥቷል። የሟች ቤተሰቦችም ተፈናቅለው ዶዶላ ቤተክርስቲያን ውስጥ ይገኛሉ። የስድስት ልጆች አባት የሆኑት አቶ ኃይሉ ዶዶላ ውስጥ ከ1980 ዓ.ም ጀምሮ ኖረው ስድስት ልጆች አፍርተዋል። ቤት ውስጥ ታመው በተኙበት ዱላና ስለታማ ነገር በያዙ ወጣቶች ጥቃት ደርሶባቸው ሕይወታቸው እንዳለፈ ገልጾልናል።
የምን በድንጋይ ምድር ቤታቸው ውስጥ በተኙበት ታርደው እጃቸው ተቆራርጦ አንገታቸው ታርዶና ሆዳቸው በሚላ ተቀዶ የተደረገ ድርጊቱ የአባታችን ደም የአባታችን ሕይወት ይፋረድልን ለኢትዮጵያ ይህንን የአባታችን አሰቃቂ ግድያ ይሄ በቃ አንገት መታረድ እጃቸውን ተቆርጦ እጃቸውን እኮ ከአካላቸው አይደለም የቀበርናቸው። አንድ እጃቸውን እኮ አተን እስካሁን አላገኘነውም እኮ ካለ አንድ እጅ ነው የቀበርናቸው አባታችን። ይህንን ፍርድ ለእግዚአብሔር እና ለኢትዮጵያ ሕዝብ ሰጥተናል።
ፋንታሁን እንዲህ ያሉ ነገሮች ተመልሰው እንዳይከሰቱ ማድረግ የሚችለው መንግስት እንደሆነ ያምናል። የሰሞኑን ሁኔታ በማስመልከትም ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ ቤተ ክርስቲያን ውስጥ ተጠልለውና ሀዘን ላይ በመሆናቸው እንዳልሰሙ ገልጾ፣ ነገር ግን ከመንግስት መግለጫ ባሻገር የሕግ የበላይነትን ማስከበር የዜጎችን ደህንነት ያረጋግጣል የሚል ሀሳብ አለው።
ይህንን ነገር ማስተካከል የሚችለው መንግስት ነው። እኛውን አባታችን ተገሎብናል፣ ንብረታችን ተዘርፈዋል፣ ሱቃችን ተዘርፈዋል፣ መጋዘናችን ተዘርፈዋል፣ መኖሪያ ቤታችን እንዳለ ተዘርፈዋል፣ ከብቶቻችን ተወስዶብናል። አማራና ክርስቲያን በሆናችን ነው፣ የሰው አገር ሰው ነን እና ይህንን መንግስት ካልደረሰልን በስተቀር ምንም ማድረግ አንችልም። ይህንን ከመንግስት ነው የምንጠብቀው። አሁንም ቢሆን ተደራጅተው እንትን እያሉ ነው ያሉት። ምንም የተረጋጋ ነገር የለም። እኛ ጋር የመንግስት የህግ የበላይነት ካልተከበረ በጣም አስቸጋሪ ጉዳይ ነው። ካለንበት ለመውጣት እግዚአብሔር እንግዲህ ያው የመንግስት ካለ ያውጣል። እንግዲህ ምንም ማድረግ አንችልም። እስከ መቼ ነው ቤተክርስቲያን ተጠቅተን የምንኖረው? እኛ እኮ ለሰው ረጂ የሆነ ሲሆን ዛሬ ተረጂ የሆነ እኛ ለስንቱ እየረዳን ነበረ። ዛሬ ካለምንም በአንድ ቲሸርት ነው የወጣ ነው እኮ ካለምንም ስል ስለዚህ ፈጣሪ እንግዲህ እንትን ይበላል።
ገለልተኛ የሆነ የጸጥታ አካል በሀገሪቱ ላይ ቢኖር መፍትሄ ይኖራልን ብሏል። ሰሞኑን በተለያየ ቦታ በተፈጠረው ጥቃትና ግጭት የደረሰው አደጋ አይነት ከአካባቢ አካባቢ ይለያያል። ያገኘነው መረጃ እንደሚያሳየውም በሁሉም ቦታዎች በሚደርሱት አደጋ ህይወታቸው ያለፈው ከጉዳዩ ጋር ምንም ግንኙነት የሌላቸው መደበኛ ኑሯቸውን ሲኖሩ የቆዩ ዜጎች መሆናቸውን ነው። ቢቂላ ሲርና የተባለ የ18 ዓመት ወንድ ልጃቸው በዚሁ ግጭት በአምቦ በታጣቂዎች የተገደለባቸው እናት ወይዘሮ አበቡ ሰፈራ ከነበሯቸው አራት ልጆች አንዱ እንደነበር ይናገራሉ።
ሲሰፋናፉር ዱበረደስ መተንገፋ ዱበሮ ተንቀበ ከነር ዲራ ሰብቻን ቀበ ማለም በከፖሊሲ ድመቶ ጀሴ ደንካ ጥይት ይርኩታ
የመጀመሪያው ወንድ ልጅ ነበር። የተቀሩት 3 ሴቶች ናቸው። የሞተበት ምክንያት አላወቁም፣ ግን ፖሊስ ነው በጥይት የመታውልኝ። ሁሉም ነገር አልፎ በተረጋጋበት ነው ከሚሽን ዝቅ ብሎ ባለው ስፍራ ላይ የገደሉት።
ልጃቸው በጥይት ከተመታ በኋላ ህይወቱ ስላላለፈ ወደ ሌላ ሆስፒታል ተወስዶ የነበረ ቢሆንም ነገር ግን አይናገርም ነበር። ጥይቱ በግንባሩ ገብቶ ከበስተኋላ ወጥቷል። ሐሙስ ቀን ከተመታ በኋላ የዚያን ቀን ለሊት ሆስፒታል አድሮ አርብ ቀን ያረፈው ይላሉ። ስለ ልጃቸው ሲናገሩ
አንሞ ድሩማኑ ሙጭቹ መነጅራ ኪሳ ነንኩባ አባን ቀቦ አባን ብረንጅሩ ወምቶ ማንቀቡ ተመታንገፋ።
በፊትም እሱ ነበር የተለያየ ነገር እየሰራ የማይኖረን። እኔ ታማሚ ነኝ፣ አባቱም በህይወት የለ። እሱ ነበር ታላቅ ኪራይ ቤት ውስጥ ነው ያለነው። እሱንም ይኸው ገደሉት። መውደቂያዬን አጥቼ እየተቸገርኩ ነው።
እናቱ ወይዘሮ አበባ ያይዘው አባቱ በ2006 ዓመተ ምህረት ነው ያረፉት። የተቀሩት ሌሎቹ ሴት ልጆች ደግሞ ራሳቸውን የቻሉ አይደሉም። ቢቂላ ሸንኮራ እየነገደ አንዳንድ ነገሮችንም እየሰራ ያኖረን ነበር። የወደፊቱን እንግዲህ እግዚአብሔር ያውቃል፣ እኔ ምን አውቃለሁ ይላሉ። አሁን ስለ ኑሮ ምንም አላስብም፣ ምን ይሆነ እንዳለም አይገባኝም። ዞሮብናል። አንድ ያለኝን ወንድ ልጄን አጥቼ ምን ኑሮ ነው? ዝም ብለው ምንም ያላደረገ ህፃን ልጅ እየገደሉ ምንም ነገር ሳይኖር መሳሪያ መተኮስ መግደል ምን ማለት ነው? እንደዚህ አይነት ነገር አለ ሲሉ ይጠይቃሉ። እህቱንም አነጋግረናት ነበር።
እኔ ግን በጣም አዘን ተሰምቶኛል። ከዛ በቃ ለምን ዝም ብሎ እኛ ዘመዳችን ለምን ይሞታል ብለን ሲወሳይታችን ነው። ከዛ ደግሞ እንትን ዝም ብሎ ነው ተመቱ። አዎ በቃ እሱ ደግሞ የኦሮሚያ ፖሊስ ነው መታ። ደሙ በጣም ነው ፈሰሰ። በቃ
ግድያው ተጠንቶ ለምን እንደተመታ ኦሮሞ ያለምንም ሰበብ ለምን ያልቃል? የኦሮሚያ ፖሊስስ ለምን ይመታዋል ስትል ትጠይቃለች።
ፈሬንጋሪ ምን ኢልሞሺ ሴራን ኩኑ ፈቴ ጉዲፈት ፈሬንገሬንገሩ ዴሪስቴት ማ ኢልሞሽን ያቲ።
ጥሩ ውሻ እንኳን ግልገሎቿን ተንከባክባ በስርዓት ታሳድጋለች። መጥፎ ውሻ ግን መልሳ ግልገሎቿን ትበላለች። ለምን ገደሉት? አባታችን ከሞተ በኋላ እርሱ ነው ከእናቴ ጋር የሚረዳን፣ ትምህርቱን እየተከታተለ ማለቴ ነው። እኔም ሽንኩርት እየነገርኩ እናቴም ፊልተር ጠላ እየሸጠች ነው የምንኖረው።
በአዲስ አበባ ዙሪያ ወለቴ በሚባል አካባቢ የፕሮቴስታንት ቤተክርስቲያን አገልጋይ ባለቤታቸው አቶ ኢሳያስ ጉደቶ እንደተገደሉባቸው የሚናገሩት ወይዘሮ መሰረት በርጋሱ በበኩላቸው ባለቤቴ ከእግዚአብሔር አገልግሎት ውጪ ምንም በማያውቀው ጉዳይ ነው ህይወቱ ያለፈው ትላለች።
ስለ ፖለቲካ አቅም ወንጌል አርበኛ ነው። ወንጌላዊ ኢሳያስ ጉደቶ ይባላል። ከጥሎት ልክ ጾም ጥሎት ላይ ነበረ። ስለ ምድሪቱ ስለ ቸርቱ የጸለየ ነበረ። ጠዋት ራሱ እስከ 9 ሰዓት አልበላም ልጸልይ ብሎ ነበረ። ጥሎት ላይ ነበረ። ከዛ በኋላ ምሳውንም ሳይበላ እንግዲህ እንዳጋጠመ የቤት ውስጥ ቢያንስ 1-40 የሚያክሉ አይሱዝ ሞልቶ አፍኛ ሰፈር ገቡ። ቀጥታ ቤት ገብቶ ገቡ። ከዛ በኋላ ከገቡ በኋላ ዱላና ገጀራ አወጡ። ከዛ በኋላ ከራሱ በላይ ሲሆን እኔና ልጆችን አስመለጠ። ራሱ እንግዲህ ሞት።
በአሁኑ ሰዓትም ሁለቱ ልጆቿን ይዛ 40 ምንጭ እንዳለች ትናገራለች። ጥቃቱ ሲፈጸም ግንባሯ ላይ በድንጋይ የተፈነከተችው የ5 ዓመት ልጇ ስለ ሁኔታው እንደምትጎተጉታትም ትገልጻለች።
ትልቋ ጠይቃለች። በጣም ታውቃለች። በገጀራ በዱላ መቱ አይደለ? አባይን አቃተና ገደሉ አይደለ? ያለች በጣም ታውራለች። እኔ ምንም ለማድረስ ራሱ በጣም የደረሰኝ ጉዳት ከልብም በላይ ሆነ። ምንም ለማድረግ ራሱ ይከብደኛል። ግን ይሄ እንደ ራሱ አሁን በኋላ ብቆም ይሻላል እንደ ሰውና ሰው ለማባላት ነው እንደተነሳ ወይ እንዴት ነው? መገለጫም እንኳን እስካሁን ምንም ነገር የለም። ተደብቆ ራሱ ምንም መገለጫ የሰጠው የለም። እስካሁን መገለጫም የሰጠ አይመስልኝም። አላየሁትም። ቲቪ ሊከታተል ነበር።
ሶስቱ በተለያየ ቦታ የሚገኙ ያነጋገርናቸው ቤተሰቦች የሚወዷቸውን የቤተሰባቸውን አባል እንዳጡ ይናገራሉ። ጠቅላይ ሚኒስትር አብይ የሰጡትን መግለጫም አላዳመጥንም ብለዋል። ይህ የሆነው እንዳይደገም ግን መንግስት ለዜጎቹ ህጋዊ ጥበቃን መስጠት አለበት ይላሉ። ሌላ ተመሳሳይ ግጭት ደርሶባቸዋል ተብሎ በሚታሰብባቸው ቦታዎች ስልክ እየደወልን ለመጠየቅ ሞክረን ነበር። ወደ አርሲ ሮቢ ደውዬ ነበር። አንድ ወጣት አገኘሁ። በወቅቱ በቡድን የተከፋፈለ ጸም መሰል ነገር ግጭት አልተከሰተም፣ ሰውም አልተጎዳም። ምክንያቱም ህዝቡ እርስ በርሱ አበረደው ብሎናል።
ግጭቱ ሰላማዊ ሰልፍ ነው። በ11 ሰላማዊ ሰልፍ ነው የተወጣው።
እሺ።
እና ያ ሰላማዊ ሰልፍ ደግሞ ያው ከዚህ ካለፉ በኋላ በአገር ሽማግሌና በከተማው ወጣት በህዝቡ አማካኝነት የታሰሩ ሰዎችን ነበሩ ጥቂት እነሱም ተፈተዋል። እነዛ ሰዎችም ተፈቱ። ህዝቡም እርስ በርስ እኛ የምንጣላ ሰዎች አይደለንም፣ ቤተክርስቲያን የምናቃጥል ሰዎች አይደለንም እና ስለዚህ እኛ አብረ መኖር ስላለብን በሚል ህዝቡ ተላቅቶ የታረቀው ፍርቀ ሰላም ወርዷል።
ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ ተሰጡት መግለጫ ሟቾችን በብሔር በጾታና በሃይማኖት ለይተው በዝርዝር መናገራቸው ይታወሳል። ይህ የተደረገበትን ምክንያት ሲገልጹም በአንድ አገር ውስጥ አንድ ሰዓት ሲነሳ አንዱን አቃጥሎ አንዱን ትቶ እንደማያልፍና እንዲያለ አደጋ ሲከሰት ሁሉንም የህብረተሰብ ክፍል እንደሚነካ መናገራቸው ይታወሳል።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ እየደረሰ ያለው ጋቢና ቪኦኤ ነው። ጽዮን ግርማና ኤደን ገረመው እያስተናገድናችሁ ነው።
አዎ እንግዲህ ኤደን፣ ትላንትና የዚህ የሲዳማ ህዝብ ውሳኔ የመራጮች ምዝገባ እየተካሄደ መሆኑን ዘግበን ነበር። አሁን ዋናው ትልቁ ምርጫ ሀገራዊ ምርጫ ከመደረጉ በፊት የለውጥ ጊዜ ነው ተብሎ ምርጫ ቦርዱ አዲስ ከተዋቀረ በኋላ ይሄ የሲዳማ ህዝብ ውሳኔ ምርጫ አነጋጋሪ ሆኗል እና ዛሬ ምን አለ እዛ አካባቢ ብለን ዘጋቢያችን ጋር ዮናታን ዘብዴዎስ ጋር ደውለን ነበረ። አንዱ አጠር አድርጎ ገልጾልናል የዛሬውን ውሎ። የሲዳማው ውሳኔ ህዝብ የመራጮች ምዝገባ በሁሉም የምርጫ ጣቢያዎች መጀመሩን የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገልጸዋል፣ መግለጫ ሰጥተዋል። ማምሻውን ነው ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት። በሌላ በኩል ደግሞ ተመዝግበው የመምረጫ ካርዳቸውን የወሰዱ መራጮች ዲሞክራሲያዊና ህገ መንግስታዊ መብታቸውን እውን የሚያደርጉበት ካርድ መውሰዳቸውንና የምዝገባ ሂደቱን በጥሩ ሁኔታ ላይ እየተካሄደ እንደሆነ ተናግረዋል። በዛው ነው የሚገኙት በሐዋሳ የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ። ሁሉም ቁሳቁሶች 6000 ገደማ የምርጫ አስፈጻሚዎች ወደ ምርጫው ጣቢያዎች መግባታቸውን በሁሉም ጣቢያ የሲዳማ ውሳኔ የህዝብ መራጮች ምዝገባም ዛሬ ጠዋትና ከሰዓት በኋላ በሁሉም ምርጫ ጣቢያዎች መጀመሩን አስታውቋል። በማህበራዊ ሚዲያም ላይ ፎቶስ እና የነበሩ ሰዎች ተሰልፈው ሲመርጡ እንግዲህ የመራጮች ምዝገባ
ሲመዘገቡ
ያው ለምርጫው ዝግጅት ሲያደርጉ ፎቶዎች ታይተዋል። በጣም ብዙ ሰው ወጥቶ ሲሰለፍ እንግዲህ ተራዝሞ ነው የምርጫው ቀን የምዝገባው ቀን ተዘግይቶ የተጀመረ ነው። የምርጫ ስራ ላይ የጊዜ ማሻሻያ እንደማይኖር ግን ወይዘሪት ብርቱካን ሚደቅሳ ገልጸዋል በጋዜጣዊ መግለጫቸው። ውሳኔ ህዝቡ ሰላማዊ እንዲሆን በቂ ስራ ተሰርቷልም ሲሉ ተናግረዋል። ስለ ምርጫ አስፈጻሚዎች ገለልተኝነትና በምዝገባና በምርጫ ወቅት ስለ የሚጣሉ ክልከላዎችን በተመለከተ ማብራሪያ ሰጥተዋል። ወደ 45 ደቂቃ የተወሰደ ጋዜጣዊ መግለጫ ነበረ፣ ሰፋ ያለ ነበር ብሎናል። ይሄ እንግዲህ የምርጫ እንቅስቃሴ ቶሎ ቶሎ ወይም በየጊዜው ምርጫው እስከሚደረግ ድረስ ዘገባዎችን የምናሰናዳበት ስለሚሆን በነገው ምሽት ደግሞ ምን አዲስ ነገር አለ ስንል ወደ ሐዋሳው ዘጋቢያችን መደወላችን አይቀርም። ለዛሬው ዮናታን
እናመሰግናለን። ቀጥለን እንግዲህ ሙዚቃ ወደ እናንተ እናደርሳለን።
አድማጮች እንግዲህ ለዛሬ ጋቢና ቪኦኤ የያዝነው ፕሮግራም ይሄ ነበር። በነገው ምሽት እንገናኝ። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤደን ገረመው ነበርን። ስርጭታችንን በማቀናበር ደግሞ ሞክቢል ያቤሮ ነው።
ደህና ደሩ።
Kun Radio Sagale Amerikati.